Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 21 2008 ዓ.ም ፕሮግራሙን ጀመረ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው ሲሉ አንድ ከፍተኛ የኢትዮጵያ መንግሥት ባለሥልጣን ተናግረዋል። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ እንዳሉት ይህ አስተያየት በክልሉ የተካሄደ ግምገማ ውጤት ነው። እስክንድር ፍሬው ዘገባ አለው።
ትናንት የተደመጠው አስተያየት እስካሁንም በመንግስት ሲገለጽ ከቆየው የተለየ የሚባል ነው። የኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት በመልካም አስተዳደር ችግሮች ላይ ያካሄዱት ውይይት ደግሞ የዚህ አስተያየት መነሻ ነው። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ስለ ክልሉ ወቅታዊ ሁኔታም ውይይት መደረጉን ጠቁመዋል። በዚህ መሰረት በኦሮሚያ ያለው የመልካም አስተዳደር ችግር ለክልሉ ወቅታዊ ሁኔታ መነሻ መሆኑን ወይዘሮ አስቴር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አብራርተዋል።
እንደሚታወቀው የኦሮሚያ የወቅቱ ሁኔታ ባለፉት ወራቶች ውስጥ በተለያዩ ምክንያቶች በክልሉ ውስጥ በተለይ ደግሞ በዋናነት በመልካም አስተዳደር ችግር ምክንያት በክልሉ ውስጥ በተለያዩ አካባቢዎች ብጥብጥና ሁከት የነበረበት ሁኔታ ነው የገመገም ነው። ስለዚህ የብጥብጥና ሁከቱ ዋናው መንስኤ የመልካም አስተዳደር ችግር እንደሆነ በግምገማችን ለይተናል።
የኢትዮጵያ መንግስት በኦሮሚያ ክልል የተካሄደው የተቃውሞ እንቅስቃሴ በሀገር ውስጥና በውጭ ሀገር በሚገኙ ጸረ ሰላም ኃይሎች ጭምር የተቀነባበረ መሆኑን ሲገልጽ ቆይቷል። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አንዳንድ አመራሮችም በቁጥጥር ስር እንዲውሉ አድርጓል። አሁን በወይዘሮ አስቴር የተገለጸው ድምዳሜ ግን አንዳንድ ተቃዋሚ ፓርቲዎች ለሰጡት ማብራሪያ ይቀርባል። እንቅስቃሴው የተጠራቀመ የህዝብ ብሶት መገለጫ ነው ብለዋል አንድ የቀድሞ የተቃዋሚ መሪ ለቪኦኤ ሲናገሩ። በመልካም አስተዳደር ችግሮች ላይ ተካሄደ በተባለው ውይይት የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት አቶ ሙክታር ከድር አልታዩም። የክልሉን መንግስት ወክለው ለመገናኛ ብዙሃን የተናገሩትም ምክትል ፕሬዝዳንቱ አቶ እሸቱ ደሴ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የወልቃይትን ህዝብ አቤቱታ ለመንግስት ለማቅረብ ወደ አዲስ አበባ ሲያመሩ የነበሩ ከ60 በላይ ተወካዮች በጫንጮ ከተማ በፖሊስ ቁጥጥር ስር እንደሚገኙ ተነገረ። ከፖሊስ በኩል ያለውን መረጃ ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አማሃ ዘገባ አለው።
የወልቃይት ህዝብ የማንነት ጥያቄ ኮሚቴ አባላት ነን የሚሉ ምንጮች ለቪኦኤ እንደገለጹት ከወልቃይት የተለያዩ ቀበሌዎች ተወክለው አቤቱታውን ለፌዴሬሽን ምክር ቤት ለማቅረብ ከባህር ዳር ከተማ የተንቀሳቀሱት 83 ተወካዮች ናቸው። ይሁንና ትናንት ጥር 20 ቀን 2008 ዓ.ም በአንድ አውቶቡስ ተሳፍረው የነበሩ 62 ሰዎች እንጦጦ ኬላ ሲደርሱ ፖሊስ መታወቂያቸውን እያየ በመለየት ወደ ኋላ እንዲመለሱ መገደዳቸውንና አሁን ከአዲስ አበባ በሰሜን ምዕራብ አቅጣጫ ወደ 40 ኪሎ ሜትር ርቃ በምትገኘው በጫንጮ ከተማ በፖሊስ ቁጥጥር ስር ሆቴል ውስጥ እንዳሉ ከኮሚቴው አባላት አንዱ አቶ አደራጀው ዋኘው ገልጸዋል።
አሁን ከ83ቱ 21ዱ አጋጣሚ እኔ ጋር የነበሩ ሰዎች ማለፍ ችለዋል። እነዛ 61 ሰዎች ኮሎኔል ደመቀ ዘውዱ፣ አቶ አታላይ ዛፌ እንዲሁም ጌታቸው አደመ ያሉበት ማለት ነው። እነሱ ከእንጦጦ እንዲመለሱ ተደርጓል። አሁን ጫንጮ የምትባል ከአዲስ አበባ 40 ምናምን ኪሎ ሜትር እዛ ነው ያሉት። እዛ እንዲያድሩ ነው የተደረጉት። እስካሁን መዛ እንዳሉ ነው ያለን መረጃ።
በቁጥጥር ስር አሉ የተባሉት ሰዎች አሁን በምን ሁኔታ ላይ እንደሚገኙና ሌሎችንም መረጃዎች ለማግኘት የቁጥጥር ስራውን መርተዋል የተባሉትን ምክትል ኮማንደር ጥጋቡ ረዳን በስልክ ለማግኘት ሙከራ አድርጌ ነበረ። በመጀመሪያ ላይ መኪና እየነዱ መሆኑንና በኋላ እንደሚደውሉ ገልጸውልኛል። ለሁለተኛ ጊዜ ስደውል ግን ተሳስተሃል ብለውኛል። ስለሆነም ከፖሊስ በኩል ያለውን መረጃ ለማግኘት ይህን ዜና እስካጠናቀርንበት ጊዜ ድረስ አልተሳካልንም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአፍሪካ መንግስታት ሰብአዊ መብትን በተመለከተ ተግባራዊ እንቅስቃሴ እንዲያደርጉ እቅዶቻቸውን እውን ለማድረግም እንዲሰሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አቅርበዋል። 2016ን በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት ብሎ የሰየመው የአህጉሪቱ የመሪዎች ጉባኤ ዛሬ በአዲስ አበባ ተጀምሯል። ጉባኤው በአብዛኛው የሚያተኩረው ግን በጸጥታ ጉዳዮች ላይ ይሆናል ተብሏል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በዛሬው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዚህ ጉባኤ መሪ ቃል ላይ ያተኮሩ መልእክቶችን አስተላልፈዋል። 2016 በተለይ በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት አመት የሚለው የጉባኤው መሪ መፈክር ነው። ይሄንን በማስተዋወስም ነው ዋና ጸሐፊው አፍሪካውያን ወደ ተግባር እንዲገቡ ጥሪ ያቀረቡት።
The African Union has made a number of vital commitments on human rights and women's rights, including the Maputo Protocol on the rights of women, the African Charter on Democracy, Elections and Governance, and the protocol creating the African Court on Human and People's Rights. I encourage you to make these the real by ratifying them where necessary.
የአፍሪካ ህብረት ሰብአዊ መብትን በአጠቃላይና የሴቶችን መብት በተመለከተ የተለያዩ ጠቃሚና ቁርጠኛ ውሳኔዎችን አሳልፏል። የሴቶችን መብት የተመለከተውን የማፑቶ ፕሮቶኮል፣ የአፍሪካን የዲሞክራሲ የምርጫና የመልካም አስተዳደር ቻርተር፣ እንደዚሁም የአፍሪካን የሰብአዊና የህዝቦች መብቶች ፍርድ ቤት ያቋቋመውን ደንብ ጨምሮ ለነዚህ ተገዢ ለመሆን በየሀገሮቻችሁ በማጽደቅ ተግባራዊ እንድታደርጓቸው አበረታታለሁ ነው ያሉት። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማም 2063 የተባለው የ50 ዓመት አጀንዳ ለሀገሪቱ ህዝቦች መሰረታዊ መብቶች ትኩረት ሊሰጥ እንደሚገባ ተናግረዋል። ጉባኤው በዛሬው ውሎ የቻዱን ፕሬዝዳንት እድሪስ ዴቢን ተረኛ ሊቀመንበር አድርጎ መርጧል። ላለፈው አንድ ዓመት በሊቀመንበርነት ያገለገሉት የዚምባብዌው ፕሬዝዳንት ሮበርት ሙጋቤም ኃላፊነታቸውን ለአዲሱ ተመራጭ አስረክበዋል። ጉባኤው በነገው ዕለት ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። አንድ ፍልሰተኞችን የጫነ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ 5 ሕፃናትን ጨምሮ በጠቅላላው 10 ሰዎች ሞተዋል። ጀልባው በዛሬ ዕለት የሰጠመው አውሮፓ ለመድረስ ሲሞክር አጄና በተባለ ባህር ውስጥ መሆኑን የቱርክ ዜና አገልግሎት ዶጋን ዘግቧል። በዘገባው መሠረት ሌሎች 43 ሰዎችን ማትረፍ ተችሏል። ከተረፉት መካከል አንደኛው ለፈረንሳይ ዜና አገልግሎት ሲናገር በትንሹ 20 የሚሆኑ ጓደኞቹ የደረሱበት አልታወቀም። በሰጠመው ጀልባ ላይ የነበሩት አብዛኞቹ የሶሪያና የአፍጋኒስታን ፍልሰተኞች ናቸው ተብሏል። የዩናይትድ ስቴትስና የብራዚል ፕሬዚደንቶች የዚካ ቫይረስን ስርጭት በህብረት በመዋጋት አስፈላጊነት ላይ ተስማምተናል ይላሉ። ሁለቱ መሪዎች ትላንት ከተነጋገሩ በኋላ የዋይት ሃውስ ቤተ መንግስት ባወጣው መግለጫ ባራክ ኦባማና ዲልማ ሩሴፍ ስለ ቫይረሱ ምንነት በጥልቅ ማወቅ፣ ቅድመ ጥናት ማካሄድና የተሻለ የክትባት መድኃኒት ለመፍጠር እንዲሁም ሌሎች ቫይረሱን ለመዋጋት የሚያስችሉ ቴክኖሎጂዎችን ፈጥኖ ለመስራት አብሮ መስራቱ እጅግ ጠቃሚ መሆኑን አምነውበታል ብሏል። በደቡብ አሜሪካ ሀገሮች ውስጥ የዚካ ቫይረስ በፍጥነት እየተሰራጨ ነው ያለው የዓለም የጤና ድርጅት WHO በበኩሉ በጠቅላላው እስከ 4 ሚሊዮን ሕዝብ ሊጎዳ እንደሚችል አስጠንቅቋል። የዚካ ቫይረስን እንደምታሰራጭ የምትታመነው ቢምቢ ናት። ሀገሮች ትንኟን በጋራ በመዋጋቱ ጠቀሜታ ላይ ይግባባሉ። ቫይረሱ ዚካ የተሰኘውን መጠሪያ ያገኘው ከ70 ዓመታት በፊት በዝንጀሮ ላይ ለመጀመሪያ ጊዜ ከታየበት ከዩጋንዳ ዚካ ጫካ ነው። በመጨረሻም የሶሪያ ዋናው የተቃዋሚ ቡድን አባላት ዛሬ ጄኔቫ ይገባሉ ተብሎ ይጠበቃል። ሆኖም በሳውዲ አረቢያ የሚደገፈው ከፍተኛው ተደራዳሪ ኮሚቴ የዓለሙ ድርጅት ባመቻቸው ንግግር ላይ መሳተፍ አለመሳተፉ ግልጽ አይደለም። የንግግሩ ዓላማ ለሶሪያ የእርስ በርስ ጦርነት ፖለቲካዊ መፍትሄ ለማግኘት ነው። የተቃዋሚ ወገኖቹ ባይኖሩም ግን የተባበሩት መንግስታት ድርጅት ባለሥልጣናት ትላንት ንግግሩን ከፍተዋል። የዓለሙ ድርጅት እንደ አውሮፓ ዘመን አቆጣጠር በ2014 የሞከረው ድርድር ከከሸፈ ወዲህ በሶሪያ ሰላማዊ መፍትሄ ለማምጣት ዓለም አቀፍ ጥረት ሲደረግ ይህ ያሁኑ ለመጀመሪያ ጊዜ ነው። የትላንቱን የሰላም ንግግር የከፈቱት በሶሪያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ስታፋን ደ ሚስቱራና የሶሪያ መንግስት ልዑካንን በመምራት በዓለሙ ድርጅት የሶሪያ አምባሳደር ባሻር ጃፋሪ ናቸው። ለሰዓቱ ያለን ዜና ይኸው ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 21 2008 ዓመተ ምህረት ምሽት ፕሮግራም ነው። በአሁኑ ወቅት ኢትዮጵያ ውስጥ ለምግብ እጥረት የተጋለጠው ሰው ወደ 18 ሚሊዮን ደርሷል። አጣዳፊ እርዳታ ለሚያስፈልጋቸው ለ10.2 ሚሊዮን ኢትዮጵያውያን ለመድረስ በመጪዎቹ 12 ወራት ውስጥ 1.4 ቢሊዮን ዶላር ወይም ወደ 30 ቢሊዮን የኢትዮጵያ ብር መገኘት አለበት። 7.9 ሚሊዮን የሚሆነው ሰው ደግሞ በአስከፊ ድህነት ውስጥ የሚገኝ በሴፍቲ ኔት ፕሮግራም የታቀፈ ነው። የኢትዮጵያ ፓርላማ አደጋውን ለመቋቋም የሚውል የ14 ቢሊዮን ብር ወጪ አጽድቋል። ዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅትን ጨምሮ የውጭ ለጋሾችም እርዳታ ለማድረስ እየተረባረቡ ናቸው። ሰሜን አሜሪካ ውስጥ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ለወገን ከወገን ሌላ ማን ይድረስ በሚል መርህ እንቅስቃሴ ላይ ይገኛሉ። ለዛሬ የሁለት አካባቢዎችን እንቅስቃሴ እንመለከታለን። አትላንታና ዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን የጀመሩትን ጥረት፣ አዲሱ አበበ በሁለቱም አካባቢዎች የሚደረጉትን ጥረቶች የሚያስተባብሩትን አወያይቷል። እነሆ።
በቅድሚያ አመሰግናለሁ እንግዶቼን። አቶ ላከ ማለደ የአትላንታውን፣ አቶ አቤል ጋሼ የዋሽንግተን ዲሲ አካባቢ እንቅስቃሴዎችን ተወክላችሁ ነው የቀረባችሁት። ከአቶ ላከ ልጀምር እስቲ። በተለይ እናንተ የፊታችን እሁድ አንድ ከፍተኛ የእርዳታ ማሰባሰቢያ ፕሮግራም እንዳላችሁ ገልጻችሁልናል በላካችሁት በራሪ ወረቀት ወይም መረጃ፣ ለህዝብም ጥሪ አድርጋችኋል። እስቲ እንገሩን አቶ ላከ፣ ምን ላይ ናችሁ? አሁን እንዴት ነው የተሰባሰባችሁት?
በቅድሚያ ይህን መድረክ ስለሰጠኝ በወገን ደራሽ ግብረ ኃይል ስም አንተንና የቪኦኤ ሬዲዮ ፕሮግራም አዘጋጆች በጣም አመሰግናለሁ። ቀደም ብለን ያው ይህንን ፕሮግራም አስፈላጊውን ግንዛቤ ካገኘን በኋላ የተለያዩ የነን ፕሮፊት ኦርጋኒዜሽን ወይም ትርፍ ነጻ የሆኑ ድርጅቶች በአትላንታ ውስጥ ይህንን ፕሮግራም የተለያዩ ኢቨንቶችን ለማድረግ ሲረባረቡ እኔንም ጨምሮ ይህንን የምወክለውን ድርጅትም በዛ መካከል ላይ ኢትዮጵያን ኮሚኒቲ አትላንታ ያለው ለምንድን ነው በየፊናው ወይም ደግሞ በግላችን የምንረባረቡ? ለምን በአንድ ላይ ሆነን ለአንድ ለጋራ ጉዳይ ስለሆነ በአንድ ላይ ሆነን ለምን አንንቀሳቀስን ሲል በየቤተ ክርስቲያኖቹ እና እንዲሁም በተለያዩ ሬዲዮ ስቴሽኖች ቀርበው ይህንን ጥሪ የጠሩ ማለት ነው። በዛ ይሄ ሶስት ድርጅት አንዱ የኢትዮ አሜሪካን ቢዝነስ አሶሲሽን የሚባል ነው። አንደኛው ደግሞ ተስፋ ለኢትዮጵያ ወይም ሆፕ፣ ሶስተኛው ደግሞ ለእኛ ለወገን ደራሽ የሚል ግብረ ኃይል። ሶስታችን ተጣምረን
እርስዎ የትኛው ነው?
ኢትዮ አሜሪካን ቢዝነስ አሶሲሽን የሚል የነን ፕሮፊት ኦርጋኒዜሽን ነው እና ለኢትዮጵያን ኮሚኒቲ ለወገን ደራሽ ግብረ ኃይል በሚል መንቀሳቀስ ጀመርን ማለት ነው።
ዝግጅታችሁ ምን ይመስላል? ምን ላይ ናችሁ? እሱ ላይ እስቲ ንገሩ።
ጥሩ እየሄደ ነው። ያው በተለያየ በየቀኑ እየተገናኘን የምንደርስባቸውን ተቋሞች፣ የነጋዴዎች ድርጅት፣ የንግድ ድርጅት እንዲሁም የእምነት ቦታዎችን በሙሉ ሰው ተከፋፍሎ በየአካባቢ እየሄደ ይጠይቃል እርዳታ። በዛም ቲኬቶችም እየሸጥነ ነው። 5000 ቲኬት ታትሟል። የእኛ አሁን ያስብነው በ5000 ቲኬት ተሽጦ 150 ይሆናል ማለት በ30 ብር። ከዛ ደግሞ ግብረሰናዮች ወይም ደግሞ ግለሰቦች የሚሰጡትን እርዳታ ተጨምሮ ያንን እንግዲህ አጠራቅመን ለመላክ ነው።
እንዴት እንደምትልኩት ምን አይነት ሰዎች ይመጣሉ ብላችሁ እንደምትጠብቁ እሱን ወደ ኋላ ላስቀርና ወደ አቶ አቤል ጋር ልሄድ። አቶ አቤል፣ እዚህ ዋሽንግተን አካባቢ ያለውን የሚያስተባብሩት ደግሞ እርስዎ ነዎት። እናንተ ጋር እነማን ናቸው የተካተቱት? የእናንተ ዝግጅት ይመስለኛል ከወር በኋላ ነው የሚደረገው።
ትክክል ነው። በቅድሚያ ቮይስ ኦፍ አሜሪካ እና ቷዱስ ለአንተም እንደዚህ ይሄንን ፕሮግራም ለወገን ደራሽ ወገን መሆኑን በማሰብ ስናስብ ቅድሚያ ሰጠ ለቮይስ ኦፍ አሜሪካን በዚህ ቅዱስ ተግባር ላይ በመሳተፋችሁ እግዚአብሔር ይስጥልን እላለሁ። ይሄንን ፕሮግራም የደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ያስፈልጋል ወይ በአፋጣኝ መርሃ ግብሩን በመዘርጋት ይህንን ራዕይ የተቀረጸው የዓለም እጆች ለኢትዮጵያ በሚል መርሆ ስር ነው ተሳትፈን የምንሰራው። አላማችን መነሻው ይሄ ይሁን እንጂ ጠቅላላ ጾታ፣ ሃይማኖት፣ ዘር፣ ቋንቋ እነዚህን ነገሮች ሳይለይ በሙሉ ኢትዮጵያውያን ለኢትዮጵያውያን ሁላችንም የህሊና ኃላፊነት ኃላፊነት አለብን ለኢትዮጵያዊነታችን። ኢትዮጵያዊነታችን ማተባችን ነው። ይህን ማተባችን አጥብቀን በትክክል እውነተኛ ማተባችን የምንገልጽበት ሰዓት እንዲህ ያለው ሁኔታ ነው በሚል ከወገናችን ጋር ለመቆም ያደረግነው ነው እና በዚህም መሰረት ማንኛውንም ኢትዮጵያንም ሆነ ከኢትዮጵያን ያልሆኑትን ለዚህ ሊራዱን የሚችሉትን የምናሰባስብበት ሰፋ ያለ መርሃ ግብር ነው የቀረጽ ነው። በመጀመሪያው ዙር የምናደርገው በማርች 5 በምናደርገው ፕሮግራም በጠቅላላ በዋሽንግተን ዲሲ ዙሪያ ያሉትን ኢትዮጵያና እንዲሁም ከዚያም ከህብረተሰቡ ወጣ ብለንም ሁሉን ሰብስበን የምናሳትፍበት ከፋ ያለ ገቢ እንደምናገኝ እያሰብ ነው የምንሰራው። ከግለሰብ ደረጃ በቲኬት ከምንሸጠዋ ሌላ እንዲሁም በኮርፖሬት ስፖንሰርስም የመሳሰሉትን በሙሉ ፈልገን ለአሁኑ ፕላን ያደረግነው በመጪው ማርች 5 ከምናደርገው ጠቅላላ 1 ሚሊዮን ብር እናወጣለን።
ማርች 5 እንደ ፈረንጆች መጋቢት 5
እንደ ፈረንጆች መጋቢት 5 ማለት ነው። በኬንያ ተምፕል ፌርፋክስ የምናደርገው ፕሮግራም አለ። ይሄ መጀመሪያው ዙር ፕሮግራም ነው።
ወደዛ ከመሄድ በፊት አቶ አቤል፣ አሁን ቀደም ሲል አቶ ላከ በአትላንታው የኢትዮጵያ ማህበረሰብ አማካኝነት ቢያንስ 3 ኢትዮጵያውያን የሚገኙባቸው ድርጅቶች ተሰባስበው በአንድ ሄደዋል። እናንተ ጋር እነማን ነማ ተሰባሰቡ? በመድኃኒዓለም በኩል ማን ነው?
በጠቅላላው በከተማችን በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች የተዘጋጀ መልእክት አለ። ሁሉም ይሄዳል። ይሄንን የምናስበው በሁሉም የሃይማኖት ዘርፎች በካቶሊክ ቤተክርስቲያንም በፕሮቴስታንት ቸርች ዙሪያም በእስልምና ሃይማኖት ላሉት በሙሉ ይሄንን መልእክት አዘጋጅተን መበተን ጀምረናል። ስለዚህ ተሳትፏችንን የምንፈልገው ከሁሉም ዘርፍ ነው። ሃይማኖት አይለይም። ከፖለቲካ ነጻ በሆነ ነው የምንንቀሳቀሰው። እንዳልኩት የስብዕና የሰብአዊነት ጥያቄ በመሆኑ የምንመርጠው አካልም ለሁሉም ደብዳቤ አዘጋጅተን የምልከው በከተማው ለሚገኙ በሙሉ ከ400 በላይ ለሚሆኑ የኢትዮጵያ ድርጅቶች ደብዳቤ አዘጋጅተን መበተን ጀምረናል። በጠቅላላ በኢትዮጵያን ኮሚኒቲ በሚያገናኙ ዌብሳይቶች የሚበተን ጽሁፍም አዘጋጅተን ይህንንም እያደረስን ነው። ስለዚህ የተሳትፏችን ልኩ የሰውን አይነት የማይመርጥ ሁሉንም በሰውነቱ የሚያሳትፍ ነው ብለን እናምናለን።
መልካም። እንደው እዚህ ላይ ደግሜ የምመጣው ለምንድን ነው? እንደሚያውቁት ደብዳቤውን አይቼዋለሁ፣ ጥሪውን፣ የበራሪ ወረቀቱን። የተፈረመው በመድኃኔዓለም የቦርድ አስተዳደር ዋና ጸሐፊ ነው፣ ማህተም አለው። ለምን እንደዛ ሆነ ነው እንደው ጥያቄ። ዳርዳር አልኩ እንጂ ለምን ይሄ የኦርቶዶክስ ጉዳይ አይደለም፣ የፕሮቴስታንት አይደለም፣ የሙስሊም አይደለም፣ የኢትዮጵያዊ ሁሉ የኢትዮጵያዊ አይደለም፣ ሰው የሆነ ሰው ሁሉ የሚነሳበት ነው፣ ቅድም እርስዎም እንደገለጡት። ነገር ግን ከአንድ ቤተ ክርስቲያን በማህተም ሲወጣ ዛሬ አቶ አቤል፣ እኔና እርስዎ ዋሽንግተንን በደንብ እናውቃለን። አንዱ ቤተ ክርስቲያን ለመሄድ ሌላው ቤተ ክርስቲያን የማይፈልግበት እከሌ ቤተ ክርስቲያን አልሄድም የሚባልበት ቦታ ነው እና በዚህ በቤተ ክርስቲያን ማህተም የወጣ ጥሪ የሚመጡትን ረጂዎች ቁጥር አይገድብባችሁም ወይ? ለምንድን ነው እሱ ከቤተ ክርስቲያን ወጣ ባለ ኢትዮጵያውያንን ኢትዮጵያዊ ያልሆኑትንም ለሰው እርዳታ ሊያደርጉ የሚችሉትን ወደሚያሰባስብ ሁኔታ ያላሰባችሁት?
ተገቢ ጥያቄ ነው። ግን ችግሩ ያለብን ፈጣን መልስ በመስጠት ደረጃ የአቅም ግንባታ ያስፈልጋል። ይህ አቅም ግንባታ በተለይ ተሰብስበው በአንድ ወጥ ለመፍጠር 501c3 ድርጅት ፈጥሮ በዚህ መልክ ለመንቀሳቀስ የሚያስፈልገን ጊዜ ይወስዳል። ይሄን 501c3 የሚባለውን ስታተስ ለመጠቀም ከማስፈለጉ ባሻገር ይሄን ስራ የምናንቀሳቀሰው ከደብረ ገነት የተለመደ የሁል ጊዜ የድርጅት አሰራር ወጣ ባለ ለራሱ በተከፈተ የባንክ አካውንት ለራሱ በተከፈተ ግብረ ኃይል በመሆኑ ግብረ ኃይሉ የዚችን ቤተ ክርስቲያን የነጻ ግልጋሎት ከመጠቀም ባሻገር ገንዘቡን በስርዓት ተሰብስቦ በትክክል ለሚገባው አካል ለማስተላለፍ የቀረጸው ድርጅታዊ የአቅም ግንባታ ከቤተ ክርስቲያኑ ጋር የሚያገናኘው አሁን በራሱ አሰራር የሚሰራ ነው የሚሆነው። ይሄንን በውጭ ኦዲተር የምናስመረምረው ሂሳብ ይኖረናል። በትክክል የተዘረጋ ሂሳብ
ገባኝ። አቶ አቤል፣ እኔ ችግር የለኝም፣ እርግጠኛ ነኝ ሰዎችም ይመጣሉ፣ ሰብአዊነት ያላቸው ሁሉ ይመጣሉ። እናንተ የሚያደርጋችሁ ሰውን ለመለየት ለመገደብ ብላችሁ አይደለም። ነገር ግን አለመታደል ሆኖ አንድ ስብሰባ ሲጠራ ማን ነው የጠራው? አይ እሱ የጠራውማ ምናምን የማ ቤተ ክርስቲያን ነው? አይ እሱ ጋር የሚባለበት ሁኔታ ላይ ስለተደረሰ ጥንቃቄ ቢደረግ ኖሮ ለማለት ነው እንጂ በጠራችሁት ጥሪ እርግጠኛ ነኝ ተስፋ እናደርጋለን ብዙ ሰው ይመጡላችኋል። ቦታውን በጣም ሰፊ ነው፣ አውቀዋለሁ። ኬንያ ቴምፕል የኢትዮጵያን ሕዝብ ችግር፣ ረሃብ ችግሬ ነው ያለ ወገን ሁሉ ይመጣል ብዬ ተስፋ አደርጋለሁ። ጥያቄውን እንደው መልሰውልኛል፣ ዝርዝር ውስጥ አንገባም። አቶ ላከ እንግዲህ እሁድ ነው የእናንተ። ምን ያህል ከየት ትጠብቃላችሁ? አሁን የሙስሊሙን ኢትዮጵያዊ ማህበረሰብ ፕሮቴስታንቱንም የምኑንም ሁሉ ያካትታል ብለውኛል። ስፋቱ ምን ያህል ነው? ሰዎቻችሁ የምትጠብቁት እንግዶች ከየት ይመጣሉ ብላችሁ ነው? ምን ያህል ሰፊ አድርጋችሁታል?
በጣም ጥሩ አዲሱ፣ በጣም ጥሩ ጥያቄ ነው የጠየቀው። አክቹዋሊ የኛ ጀማምር በሃይማኖት ተቋም የተጠራ ሳይሆን ሃይማኖት ተቋምን ያካተተ ሆኖ ግን ኤክስክሉሲቭሊ ጥሪው የተደረገው በኢትዮጵያን ኮሚኒቲ
በተለይ
አሶሲሽን አትላንታ ነው። ያ ማለት ሁለገብ ነው። እንዲሁም ቲኬቱን ለመሸጥ እርዱን ለማለት እንደምታውቀው ሰው መቼ ሲርበው ወይም ለማኝ ስለ ማርያም ብሎ የሚለምነው መጀመሪያ የሚሄደው ጎረቤት ጋር ነው የሚሄደው። ስለዚህ ምንድን ነው ያደረግነው እኛ ኢትዮጵያን ጎረቤቶች ወዳጆች አገሮች አሉ። ለመጥቀስ ካስፈለገ ሶማሊያ ኮሚኒቲ አለ፣ የጅቡቲ ኮሚኒቲ አለ፣ ኤሪትሪያን ኮሚኒቲዎች አሉ፣ አልፎም ደግሞ አሜሪካኖች ኮርፖሬት አሜሪካኖችን አካተን ሰፋ ያለ ለማድረግ አንዳንድ ሴሌብሪቲዎችን ጠርተን ሰፋ ያለ ለማድረግ
ከሁዱ ሌላ ማለት ሆነው
አዎ ፕላን ቢ ብለን አፋጣኝ በአፋጣኝ መድረስ አለብን ስላለ በተለይ በተለያዩ ሚዲያዎች ተዘግበዋል። በአልጀዚራ ተዘግበዋል፣ እንዲሁም ዩኤስኤድም የዘገበዋል ኖቨምበር 12 እንዲሁም ደግሞ የሴፍ ችልድረን ሲኦ የጻፈችው አርቲክል አለ። በጣም አንገብጋቢ የሆነ ችግር ስላለ ቶሎ መድረስ የምንችላቸውን ወገኖች ነው ያደረግነው። ምስክ ሙስሊሞች ጋር ኮሚኒቲ ጋር ሄደናል፣ ሞስክስ ቸርች ሄደናል። የተለያየ ስፖርት
ምንድን ነው ስለ ረሀብተኛው ያላቸው መረጃ? አሁን ለምሳሌ ቀደም ሲለኛ ፕሮግራሙ ስንጀምር እንደ መግቢያ ያነበብ ነው አለ የረሀብተኛ ቁጥር፣ የሚያስፈልገው የገንዘብ መጠን የመሳሰለ። ረሀቡ እናንተ የት የት ቦታ አይሏል ብላችሁ የሰበሰባችሁት መረጃ አለ?
በጣም ደስ ይለኛል ልጠቅስል እችላለሁ። ለመጀመሪያ ኖቨምበር 10/2015 አልጀዚራ እንደዘገበው፣ ከዛ በፊትም ሪፖርተሩ ሴፕተምበር 2015 በአካል ከቦታ ሆኖ ዘግቧል። ይህን እንግዲህ ያው ማግኘት ትችላለህ። ሌላው ደግሞ ዩኤስኤድ ኖቨምበር 12/2015 የጻፈው ሪፖርት ላይ በጣም ከባድ የሆነና ካለፉት ረሀብ የከፋ እንደሚሆን ጠቅሷል። ያው ሚዲያው እንደሰጠን በተለይ ሴፕቴምበር 2015 አልጀዚራ ሪፖርተር የጠቀሰው በአካል ገብሮ የጠቀሰው ዝዋይ የሚል ሀገር ሲጠቅስ አይቻለሁ የራሴ በአይን በቴሌቪዥን በፕሮግራም ላይ። ግን ይሄ የሚባል የለም ያየሁት ወይም የተዘገበውን ወይም የተጻፈው ሪፖርት በጠቅላላ ኢትዮጵያ ክፍለ ሀገር ውስጥ ነው ያለው። ራው ከአንዱ ከአንዱ አይደለም።
እሺ አቶ አቤልም እዚህ ላይ ሊገቡ ይችላሉ። እናንተስ የት የት ነው ረሃቡ?
እንግዲህ እኛ ይሄንን ስራ ስንጀምር ያደረግነው የመረጃ አቅም ግንባታ መጀመሪያ ቆቁም ምንድን ነው የሀገሪቱ ውስጥ ያለው ከችግር ምንድን ነው፣ ይሄንን የት ቦታ ነው ያለው፣ ምን አይነት ጉዳይ ነው የሚያስፈልገው፣ በምን ደረጃ ነው ልንሳተፍ የሚችለውን ጥናት አካሄደን ነበር። ቅድም ወንድሜ አቶ ለአቅም እንደጠቀሱት መረጃዎቻችንን ከተለያየ አቅጣጫ ሰብስበናል። በሞስት አፕዴት ዳታ ያለን ትላንት ዩኤስኤአይዲ በተነው ጃንዋሪ 26 በሞስት አፕዴት ዳታ ድረስ
ባለፈው ማክሰኞ ማለት ነው
ነው የምንከታተለው ማለት ነው ያለውን ለውጥ እና የሲአይዲ በበተነው ዶክመንት ላይም አሁንም እነዚህ ባለፈው የነበረንን መረጃ የሚያጠናክር ነው። 10.2 ሚሊየን በላይ የሚሆን ህዝብ ችግር ላይ እንዳለ ይገልጻል። በጠቅላላ በሀገሪቱ ውስጥ ካሉት በተለይ በአሁን ባለው የመንግስት የስራ አወቃቀር ከዘጠኙ መስተዳድር መዋቅሮች ውስጥ በሰባቱ ቀጠናዎች ውስጥ ማለት በአማራ፣ በትግራይ፣ በአፋር እያለ በሰባቱ ውስጥ በ186 ወረዳዎች ውስጥ ይሄ ረሃብ እንደሚታይ ይነገራል። አልኒዮን በሚባል ከአየር መዛባት ጋር በተመጣ ስለሆነ በዚህ ሁኔታ ነው ችግሩ የተፈጠረ ተብሎ የሚዘገበው። እንግዲህ የምንሳተፍበትን ሁኔታ ካለን አቅም አንጻር ጥናት አድርገን የወሰድነው በውሃ እጥረት፣ በምግብ እጥረትና በአልሚ ምግቦች ዙሪያ ላይ ልንሳተፍ እንደምንችል ሁሉ ይሄንን እንደሚገባ አድርገን በራሳችን መንገድ የቀረጽ ነው አለ። እነዚህን የምንሳተፍባቸውን ዙሪያዎች የሚሰሩ ኤንጂኦዎች ቤት አካባቢ ይሰራሉ። ከእነሱ ጋር አድም በፓርትነርሽፕ እንሰራለን ብለን ስላሰብን ይሄንን ሁሉ አጥንተን የተንቀሳቀስ ነው። ያለን መረጃ በስተ ትላንትና ድረስ የደረሰ ማለት ነው። በትክክል የተቀረጽ መረጃ አለን።
እሺ አቶ አቤል እዛው እርስዎ ጋር ልቆይና እርዳታ ካገኛችሁ በኋላ እንግዲህ ከወር በላይ ያላችሁ በቂ ቅስቀሳ ታደርጋላችሁ። የእናቶ ላከ እንኳን አሁን እሁድ ነው። በነገራችን ላይ ከእሁድ በኋላም እንዴት ነበረ ተሳካላችሁ ወይ ብለን ተመልሰን እንጠይቃቸዋለን። እና ሁለታችሁንም በተለይ አቶ ላከን የእናንተን የአትላንታውን ጉዳይ በመጪው ረቡዕ እንደገና ተመልሰን ልናናገር እንችላለን። ወደ ጥያቄ ልምጣና እንዴት ነው ገንዘብ ስታገኙ ይህንን እርዳታ በምን በኩል ለመላክ ለተቸገረው ሰው በትክክል እንዲደርስ ለማድረግ ምን ጥረት ምን ጥናት አድርጋችኋል? አቶ አቤል ከዛ ወደ አቶ ላከ ሄዳለሁ።
ልክ ነው። ቅድም አንዲት ነጥብ ልጥቀስ የምፈልገው የምናሳትፋቸው አካላት ኢትዮጵያና ኢትዮጵያ ሎት እንዳልኩትኝ በሙሉ ኮርፖሬት ስፖንሰር ስለምጠቅል ፕሮግራማችን በሁለት በእንግሊዝኛና በአማርኛም ጭምር የሚካሄድ ማህበረሰቡን ከሁሉ ዙሪያ የሚያሳትፍ መሆኑን በነጥብ ላስረዳ ወዳለሁ። ግብዣችን ለሁሉም ለሚረዳን ወገን ነው የሚሆነው ኮርፖሬት ስፖንሰር ጭምር። ያን ካልኩ በኋላ ወደ ጠየቀኝ ጥያቄ በጣም ለረጂዎች ዋና ጥያቄ ይሄ ገንዘብ የምሰጠው ለእነዚያ ለሚረዱ ሰዎች በትክክል ሲደርሳሉ የሚል ከፍተኛ ጥያቄ ይነሳል። ይህም ደግሞ ህዝቡ ምክንያት አለው። በብዙ ጊዜ ገንዘብ ተሰብስቦ አላግባብ ሳይደርስ እየቀረ ሲቀር ስለሚታይ የህዝቡ ጥያቄ አግባብ ስለሆነ ይህንንም ስለምናምንበት ያደረግነው ቅድመ ዝግጅት አንደኛው በትክክል የሂሳብ አያያዝ ስርዓትን የዘረጋ የምንቀበለው ገንዘብ በትክክል በመረጃ በሪሲት ተቀብሎ ለሚሰጡን ሰዎች ሪሲት ማቅረብ የምንችል 501c3 ስታተስ ተቀብለን የታክስ ኤግዘምፕሽን እንዲኖራቸው የምናደርግበት ሲሆን ይሄንን የሰበሰብነውን ገንዘብ ከወስደን የምንሰጥባቸው ዛሬ እዚያው በአካባቢው ስራውን እየሰሩ ያሉ 7 ኤንጂዎችን መርጠን የነሱን ማንነት ምንነት በማጣራት የሚያደርግ መረጃ ስብሰባ አካሄደን ከነዚያ ውስጥ በትክክል ስራውን ሊሰሩ የሚችሉ የተመሰከረላቸው አመርቂ ውጤት ከዚህ በፊት ያፈሩ ድርጅቶች ጋር ለመስራት ስራውን እያካሄድ ነው። ወደ መጨረሻው ደረጃ ላይ ተደርሰናል። ይሄንን እነማንን እንደመረጥ በእነማን በኩል እንደምንሰጥ ይሄንንም ስራ እንዴት እንደሚሰሩት የሚያሳይ ሙሉ የአሰራር መግለጫ ሪፖርት ገምዘብ ለሚሰጡን ሰዎች የምናደርስ መሆኑን በዚህ ቃል እንገባለን።
ጊዜም ስላለ ከወር በላይ ጊዜ ስላለ ያን ጊዜ ምን አረጋችሁ ብለን ተመለሰን መምጣታችን አይቀርም። ቶላከ እናንተስ ተስፋለኝ ጥሪያችሁ ሰምሮ ብዙ ሰው መጥቶ እንደሚሳተፍ አላላኩን እንዴት አሰባችሁ ምን ወሰናችሁ?
ብዙ ጊዜ እንደዚህ አይነት መረባረብ ሲመጣ መጀመሪያው ጥያቄ በየት መንገድ ነው የምትልኩት የሚለው ጥያቄ ነው። ሹር ይሄን ጥያቄ ብዙ ጊዜ ሰምቶ ትሆናለህ። ስለዚህ መጀመሪያ ያደረግነው ምንድነው ይሄ ግብረ ኃይል ተከፋፍሎ የተለያዩትን ኤንጂኦዎች አነጋገር ማለት ነው። ባላቸው ቻናል አነጋገርን። የነበሩት መስፈርቶች ምንድናቸው? አንደኛ አካውንታቢሊቲ፣ ሁለተኛው ደግሞ
ተጠያቂነት እንደማለት ነው። አካውንታቢሊቲ
ተጠያቂነት፣ ሁለተኛ ደግሞ በስርዓት ማድረስ እንዳለበት ማስረጃ ማምጣት እንዳለበት እንዳደረሰው በዚህ መልክ። ሌላው ደግሞ ዋናው ደግሞ አድሚኒስትሬቲቭ ኮስት ወይም ደግሞ ለይሄን ጉዳይ በደንብ ወስደው ለማድረስ ከሚፈልግበት ቦታ ለማድረስ የሚያስከፍሉን ሰርቪስ ፊ
የራሱ ወጪ ይኖረዋል።
ወጪ ማለት ነው። ይሄን አነስተኛውን በመፈለግ ብለን ሁላችን በቂ ታይም ወስደን ተነጋግረን ደብዳቤዎች ተላልከን ለጊዜው ይሆናል ብለን
የተስማማችሁበት
አማራጭ ድርጅት ወልድ ቪዥን ይባላል።
ወልድ ቪዥን
ሁላችን ታውቁታላችሁ። አሁን በዛ ላይ ነው። ሆኖም ግን ብሩ ተገኝቶ ሁሉ ስብሰባው ካለቀ በኋላ የተሻለ ከተገኘ እኛ ግዴታ ወልድ ቪዥን ብለን ድርቅ አንል። ያናገርኩት እኔ ሎካል ዩኤስ ያለውን ያናገር።
መልካም።
በዚህ ላይ እኔም ብጨምርኛል የመረጥ ናቸው ድርጆች እንደ በሀገር ውስጥ እዚያው በኢትዮጵያ ምድር ላይ እየሰሩ ያሉ እንደ ኤስኦኤስ ሳህል ኢትዮጵያ የሚባል ከፓስቶራሊስት ጋር የሚሰራ ፓርትነርሽፕ ፎር ፓስቶራሊስት ዴቨሎፕመንት አሶሴሽን የሚባል እንደዚህ ያሉ 7 ድርጅቶችን ስፔሲፊካሊ በኢትዮጵያ ውስጥ ብቻ ስራ እየሰሩ ያሉ እዚያው አሁን ካለው ህዝብ ጋር የሚሰሩ ካለው ችግር ጋር የሚሰሩ በዚያ ቦታ ያሉ መሆናቸውን ያረጋግጥናቸው ድርጅቶች ናቸው።
አዲስ በዚህ ላይ አንዴ ክላሪፋይ ላድርግ።
እሺ አቶ ላከ ይቀጥሉ።
ወልድ ቪዥን በምልበት ሰዓት ወልድ ቪዥን በነገራችን ላይ ኢትዮጵያ ውስጥ ለዘመናት ሲሰሩ የቆዩ ድርጅቶች ናቸው። በተለያየ ከህፃናት ጀምሮ እስከ ሌላ ክራይሲስ በሚወጣ ወይም ደግሞ አደጋ በሚደርስበት የሚሳተፉ ድርጅቶች ናቸው ቆይተዋል። ግን ለምን ለማለት ነው ዲፔንደንትሊ ኢትዮጵያ ውስጥ ኦፍኮርስ የተለያዩ ድርጅቶች አሉ። ግን የተለያዩ ድርጅቶች ደግሞ የተለያዩ መስፈርት አላቸው። ይሄ ደግሞ ወልድ ቪዥን ወይም ደግሞ ሌሎቹ ወጪዎቹን በጣም በማሳነስ እና ኢፌክቲቭ የሆነ ስራ ሊሰራሉ የሚችላቸውን በማካተት ነው ያንሳን ፖሊ ቪዥን የመረጥ ነው ለማለት ነው።
ምናልባት ጉዳዩ የኢትዮጵያ ጉዳይ በመሆኑ መንግስት በዚህ ላይ ሊያደርግ የሚችለው ትብብር ይኖር ይሆን ወይ ብላችሁ ጠይቃችሁ ወደ መንግስት ወይም በመንግስት በኩል ለመተባበር እርዳታው በአፋጣኝ እንዲደርስ ችግር እንዳያጋጥመው ግንኙነት አድርጋችኋል? ማንኛችሁም ልትናገሩ ትችላላችሁ በዚህ ጥያቄ ላይ።
በዚህ ችግር ላይ የህዝብ ችግር ነው፣ የኢትዮጵያ ህዝብ ችግር ነው። የኢትዮጵያ ህዝብ ከኢትዮጵያ መንግስት ይበልጣል በባለቤትነቱ እና ይሄንን ችግር ሊታገዛል መንግስት የሚል ጠቅላላ ግንዛቤ ነው ያለን። በህጋዊ አሰራር ነው ገንዘብ የምንሰበሰበው። በህጋዊ አሰራር እና በዚያ ውስጥ በሚሰሩ እንደ ማንኛውም የውጭ ዜጎች የውጭ መንግስታት የሚያደርጉ ከሆነ እኛ ስለኛ የሚለውን ጥያቄ ለመመለስ ምንም ከማንም አካል ግን ኔጎሽዬሽን ያስፈልጓለን አናስብም። የምንሰራው ስራ እንዳልኩት በህዝብ ጉዳይ ስለሆነ ነው። መንግስት የሚያወጣቸው መመሪያዎች እንደ ማንኛውም ዚያ እንደሚሰሩ እንከተላለን። በዚህ አሰራር ውስጥ ነው የምናልፈው። ግን ህደን ዊክ ፈቀድልናል ወይ ብለን ግን አልጠየቅንም።
መልካም። ቶላከ በዚህ ላይ የሚሉት አለት
ወንድሜ አቤል ጠቅሶታል። እኛም እርግጥ ይሄ የመጀመሪያ ጊዜ አይደለም። ኢትዮጵያ ውስጥም ከ2000 በላይ ኤንጂኦዎች አሉ። የራሳቸው አግሪመንት ካለው መንግስት ጋር ያላቸው ስምምነት እንዴት አድርገው ቻናሉ እንደሚሰራ እንግዲህ የራሳቸው አሰራር ዘይቤ ያላቸው። እኛ ማድረግ ያለብን ምነው አሜሪካን ውስጥ እንደተቀመጥ ነው አካውንት ይሆናል ብን የገመት ነው። በቀላሉ ደግሞ ከእነሱ ኢንፎርሜሽን ግንዛቤ እናገኛለን ብለን በመገመት ነው እንግዲህ እነዚህን አሜሪካን በቀል ድርጅቶችን የመረጥ ነው።
የእናንተ ደጋግሜ እንደጠቀስኩት እሁድ ዕለት ነው እርዳታ ማሰባሰቢያ ፕሮግራም ያዘጋጃችሁት። እንደው ምን ያህል ገንዘብ እናሰባስባለን ብላችሁ አስባችኋል? እቅድ አውጥታችኋል? አንዳንድ ጊዜ መቼም አስቀድሞ አንዳንድ ነገሮች በእቅድ መልክ ይወጣሉና ይሄን ያህል ብናገኝ እንዲህ አድርገን የምትሉት ነገር አለ?
ትክክል። ቀደም ብዬ እንደጠቀስኩት አዲሱ 5000 ቲኬት ታትሟል። በቅድ ደረጃ ያስቀመጠው $100,000 to $150,000 ድረስ መሰብሰብ እንችላለን ብለን የተነሳ ነው።
እና አቶ አቤል ገና ናቸው።
በእኛ ለማርች 5 በቲኬት ደረጃ 2000 ቲኬት አወጣናል። ይሄ 2000 ቲኬት እያንዳንዱ 100 ብር ወደ 200,000 ብር በቲኬት ሲያጭ እናገኛለን ብለን እናስባለን። ያሸሻል ሰዓታችን እያንዳንዱ ሰው 25 ሰው ላይ ይደርሳል የሚል እቅድ በማጻፍ
በዚያ 100 ብር ነው
አማንዱ መጣው
መግቢያ
ለኢትዮጵያ ህዝብ ለመጣስ ለኢትዮጵያን ካንዲ ኢትዮጵያ ይመፈብር አይበዛም የሚል
መልካም ሰው እንግዲህ የረጁ ውሳኔ
እናስባለን። ከዚያም አልፎ ግን ኮርፖሬት ስፖንሰርስ የግለሰቦች ከዚያ በላይ መጥተሰናል የሚላለ ኦሬ በአሁኑ ሰዓት እንኳን አንድ ግለሰብ $12,000 ብለው ያሉን አግኝተናል። ይሄንን አይነት ስለምንጠብቅ በጠቅላላው በማርች 5 እና በዚያ ዙሪያ ባለ የገንዘብ እንቅስቃሴ $1,000,000 ብለን ያሰብነው። በነገራችን ላይ በዚህ የገንዘብ አሰባሰብ ስርዓት ሌሎች የገንዘብ ማመንጫ ስርዓቶችን ካሰብነው ውስጥ ይሄንን ፕሮግራም ስንቀርጽ ለምሳሌ ዋሽንግተን ሲያትል ወይም አላስካ ያለ ኢትዮጵያዊ ወገኑን ለመርዳት ይፈልግ እንዴት ሊረዳ ይችላል የሚለውንም ከግምት አስገብተን በዘመኑ ገንዘብ ማሰባሰቢያ ዘዴዎች በክሬዲት ካርድ በጎፈንድሚ በፔፓል ያከፋፈል ስርዓቶች የሚከፈልበትን መንገድ አመቻችተናል። በቼክም እንደዚህ ቼክ ራውቲንግ ነምበራችን አካውንት ነምበራችን ለህዝቡ አቬለብል አድርገን ከተለያየ አቅጣጫ ሰዎች በዚህ ፕሮግራም ሳይሳተፉ በመረጃው ከደረሳቸው ሊሳተፉ የሚችሉበትን መንገድ ሁሉ ስለቀየስን ፕላናችን በዲሲ አካባቢ ያሉት ሰዎችን ብቻ ሳይሆን ዘመኑ በፈቀደው ቴክኖሎጂ አውሮፓም ያለ ሰው በዚህ ፕሮግራም ተሳትፎ ለሀገሩ ሊደርስ ይችላል የሚል ጠቅላላ ቀን ያሰራር መንገድ ነው የቀረበው።
አቶ ላከ ሌላ ምን አዘጋጅታችኋል? አቶ አይቤልም በኋላ ይመጡበታል ከርሶ በኋላ። እዛ ሰው ሲመጣ ገንዘብ ሰጥቶ ብቻ አይመለስም መቼም። ለህዝቡ ያዘጋጃችሁት ነገር አለ? ምን አዘጋጅታችኋል?
አለን ኦክሽን አለ፣ ጨረታ አለ። እዛ መሃል ደግሞ የተለያዩ ፈቃደኞች መጥተው ቡና ይሸጣል፣ ሻይ፣
ጥሩ ነው፣
ሳምቡሳ፣ ውሃ፣ የተለያዩ ወይም ለቤተሰብ ደስባዊ ማዝናኛዎች አሉ፣ ቀልዶች፣ ሙዚቃዎች፣ የተለያዩ አክቲቪቲዎች አሉ።
እና አቶ አቤል እንዳይቆርጁ እናንተ
በእኛ ፕሮግራም ውስጥ ካካተትናቸው ከ400 to 600 የሚሆኑ ቢዝነሶችን ጋብዘናል። ለዚህ ጉዳይ ደብዳቤ ላይ እያንዳንዳቸው በተገቢው በስርዓት ፓኬጅ አዘጋጅተልናል። ይህን ያደረግንበት ምክንያት ፕሮግራሙን ስፖንሰር እንዲያደርጉን ነው። ስፖንሰር ሲያደርጉን ፕሮግራማቸውን ቢዝነሳቸውን ከማህበረሰቡ ጋር ያላቸውን መወገን እና አለኝታነታቸውን እየመሰከር ድርጅታቸውን እናስተዋውቃለን። እንደዚሁም ኢትዮጵያን ወዳጆች በኮርፖሬሽን ደረጃም በፖለቲካል ድርጅቶች ደረጃ በሲቪክ ኦርጋኒዜሽን ጋብዛለን። ከእነሱም ስፖንሰሮች እናገኛለን ብለን አስበናል። እስከ አሁን ያገኛ ናቸው አሉ። እንዲሁም ደግሞ በአሜሪካን ማህበረሰብ በዓለም የታወቁ ተናጋሪዎችን የሰዎችን መንፈስ ቀስቅሰው እንዲሁም ደግሞ የገንዘብ ስፖንሰርሽፕ ሊያመጡልን የሚችሉ የታወቁ ሚዲያ ሰዎችን በመጨመር እነዚህን በፕሮግራሙ ላይ እናሳትፋለን ብለናል። በተጨማሪ ግን የምናራምደው አስተሳሰብ አንድነታችን የኢትዮጵያዊነት መንፈሳችን በሚገልጽ ሁኔታ የተለያዩ ሃይማኖት መሪዎች፣ የሲቪክ ኦርጋኒዜሽን መሪዎች፣ የአገር ሽማግሌዎች፣ የአገር ባህልን የሚያንጸባርቁ ፕሮግራሞችን የምናሳትፍበት በተለይ ከጣይቱ ካልቸራል ሴንተር ጋር በመተባበር የምንሰራውን ፕሮግራም አለን። ይህንንም አብረን በዚህ በማምጣት የማንነታችንን መንፈስ ከፍ የምናደርግበት እንዲህ ያለው ፈተና ውስጥ ሲመጣ እንዴት በህብረት አንድ ላይ ቆመን ኢትዮጵያዊነታችንን የምንመሰክርበት ይሆናል እናምናለን።
አቶ አቤል ትንሽ ልጨምር ስላሉ ጨምረው አቶ ላክ ላይ ሄዳለሁ።
እሺ፣ አዲሱ ያልከውን ሀሳብ ለማጠናቀም እንደዚሁ ድርጅቶች ስፖንሰር ሲያደርጉን ለምሳሌ የአምስት ሰው ትኬት በአንድ ላይ ስፖንሰር ሊያደርጉ ይችላል። የአስር ሰው ትኬት በአንድ ላይ ስፖንሰር እንዲህ ያሉ ፓኬጆችን አዘጋጅተናል ለሰዎቹ ወይም ለድርጅቶች ለመርዳት በሚመች አይነት ፕሮግራሙን የመቅረጽ ማለት ነው። ይሄ አይነት አሰራር አለ ነው።
መልካም፣ ሁለታችሁንም በጣም አመሰግናለሁ። አቶ አቤል ጋሼ የዋሽንግተን አካባቢን እንቅስቃሴ በማስተባበር የቀረቡ ነዎት። አቶ ላከ ማለ ደግሞ በአትላንታ ኢትዮጵያውያን ማህበረሰብ አማካኝነት የተሰባሰቡትን ሶስት ድርጅቶች ያቀፈው ወገን ለወገን ደራሽ እንቅስቃሴ ያስተባበሩ ነዎት። እግዚአብሔር ይስጥልኝ። በወገን ስም አመሰግናለሁ።
ሰላሙን እግዚአብሔር ይስጥልና አመሰግናለሁ።
እንግዶቻችንን እናመሰግናለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተ ነኝ። ፕሮግራሙን የምትመራልን ብርሃን ኃይሉ ነች። የሙዚቃ ቃና ነው ተከታዩ ዝግጅት። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ልትቆይ ተሰናድታለች። የፍቅር ሳምንት ነው ትላለች ጽዮን።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና ፕሮግራም አድማጮች፣ ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ ቀጣዩን ጊዜ በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብየዋለሁ። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምጻውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምጻዊ የዘፈን ግጥም ደራሲና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታከዘ፣ የተለያየ ሙዚቃ ቃና ያልተጨመረበት፣ በተፈጥሮ የመርገብገብ ባህሪው ድምጽ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። ሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቀል ሲነጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች ባጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ። So silently it lies beneath the shade of blue. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me you're like a wild rose, they never understand why I cried for you when the sky cried for you, and when you went I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. Across the sea for a different world, with your treasure a secret for me to hold. In many years they may forget this love of ours or that we made. They may not see how much you meant to me. I cried for sky cried for you, and when you went I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. Without you now I see how fragile the world can be. And I know you've gone away, but in my heart you'll always stay. I cried for you when the sky cried for you, and when you went, I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. I cried for you የተሰኘውን የኬቲን ዜማ ነበር ያደመጥነው። ድምጸ መረዋ ካናዳዊት ድምጻዊ ሴሊን ዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊን ዲዮን በዚህ ወር ከ12 ዓመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። The Power of Love የተሰኘው ስራዋ ቀጣዩ ምርጫዬ ነው። Of love asleep and tight, I'm rolling by like thunder now, as I look የማለዳ ፍቅር በሹክሹክታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንዳፍታ ሽፍታ ወናዎቹ አይኖች አልሞላ ብሏቸው የፍቅር ትዝታ እያለች ትቀጥላለች The Power of Love በሚለው ዜማዋ
Hold on to your body And feel the truth you make Your voice is warm and tender Love that I could not forsake Cause I'm your
The Power of Love ከተሰኘው የሲሊን ዲዮን ዜማ I Love You Always Forever ወደሚለው የዶና ሊዊስ ዜማ ነው የምንሻገረው። በ1973 ዓመተ ምህረት የተወለደችው እንግሊዛዊቷ ድምጻዊ I love you always forever በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል። ትርጉም አልባ ጭጋግ ዙሪያዬን ከቦኛል። ብርሃን ፍለጋ ልቤ ኳትናል። በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ይለታ ጨለማው ይጠፋል። ፀሐይ ትወጣለች። አደይ አበባዎች ይፈካሉ ከደጅ ትላለች። እስቲ እንዜማ አብረን እናዳምጣው። ከእንግሊዛውያን እንስት አቀንቃኞች አልወጣሁም። እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ Bleeding Love ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቀኝ ብሎ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ ላደርግ ላልወድ ላላ ፍቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተን ላከብኝ ይኸው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው Closed off from love, I didn't need the pain Once or twice was enough and it was all in vain Time starts to pass before you know it, you're frozen Something happened for the very first time with you My heart melted to the ground Found something true And everyone's looking round Thinking I'm going crazy ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጣው። If you reach into your soul and the soul የሙዚቃ ቃና ፕሮግራም አድማጮች፣ ሌሎች በርከት ያሉ የፍቅር ዜማዎች ላስደምጣችሁ ዝግጁ ነበርኩ። ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን I will always love you ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ። ደህና ደሩ። I will always love you.
If I should stay, I would only be in your way, so I'll go, but I know I'll think of you every step of the way. And
አድማጮች አሁን ከመሰናበታችን በፊት አጫጭር የማጠቃለያ ዜናዎችን ላሰማችሁ። በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው ሲሉ አንድ ከፍተኛ የኢትዮጵያ መንግሥት ባለሥልጣን ተናግረዋል። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ እንዳሉት ይህ አስተያየት በክልሉ የተካሄደ ግምገማ ውጤት ነው። የወልቃይትን ሕዝብ አቤቱታ ለመንግሥት ለማቅረብ ወደ አዲስ አበባ ሲያመሩ የነበሩ ከ60 በላይ ተወካዮች በጫንጮ ከተማ በፖሊስ ቁጥጥር ስር እንደሚገኙ ተነግሯል። ከፖሊስ በኩል ያለውን መረጃ ለማግኘት ያደረግነው ጥረት ግን አልተሳካም። የአፍሪካ መንግስታት ሰብአዊ መብትን በተመለከተ ተግባራዊ እንቅስቃሴ እንዲያደርጉ እቅዶቻቸውን እውን ለማድረግም እንዲሰሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አቅርበዋል። 2016ን በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት ዓመት ብሎ የሰየመው የአህጉሪቱ የመሪዎች ጉባኤ ዛሬ በአዲስ አበባ ተጀምሯል። ጉባኤው በአብዛኛው የሚያተኩረው ግን በጸጥታ ጉዳዮች ላይ ይሆናል ተብሏል። አንድ ፍልሰተኞችን የጫነ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ 5 ሕፃናትን ጨምሮ በጠቅላላው 10 ሰዎች ሞተዋል። ጀልባው በዛሬው ዕለት የሰጠመው አውሮፓ ለመድረስ ሲሞክር ኤጂያን በተባለው ባህር ውስጥ መሆኑን የቱርክ ዜና አገልግሎት ዶጋን ዘግቧል። በዘገባው መሠረት ሌሎች 43 ሰዎችን ማትረፍ ተችሏል። የዩናይትድ ስቴትስና የብራዚል ፕሬዚደንቶች የዚካ ቫይረስን ስርጭት በህብረት በመዋጋት አስፈላጊነት ላይ ተስማምተናል ይላሉ። ሁለቱ መሪዎች ትላንት ከተነጋገሩ በኋላ የዋይት ሀውስ ቤተ መንግሥት ባወጣው መግለጫ ባራክ ኦባማና ዲልማ ሩሴፍ ስለ ቫይረሱ ምንነት በጥልቅ ለማወቅ ቅድመ ጥናት ማካሄድና የተሻለ የክትባት መድኃኒት ለመፍጠር እንዲሁም ሌሎች ቫይረሱን ለመዋጋት የሚያስችሉ ቴክኖሎጂዎችን ፈጥኖ ለመስራት አብሮ መስራቱ እጅግ ጠቃሚ መሆኑን አምነውበታል ብሏል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦቼ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America.